ለምስራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። ሰላም ጤና ይስጥልኝ በጌታ የተወደዳችሁ ወንድሞችና እህቶች አላላቆችና ታናናሾች እናቶችና አባቶች ይህ ሰላምታችን በዚህ ባየር ሞገድ ሲደርሳችሁ እናንተም ደግሞ ለሰላምታችን አጸፌታን ሳትመልሱ እንደማትቀሩ አስባለሁ። አሁን በአይነ ህሊና የቁጭ ብዬ ስመለከታችሁ ምናልባት ቤተሰቦች አንድ ላይ በመሆን ወንድሞች እህቶች ከጎረቤቶቻችሁ ጋር በመሰባሰብ እግዚአብሔርን ስታመልኩ አዎ አስባለሁ። በዚያ እግዚአብሔር እኮ በረከትን ሕይወትንም አዟልና አይላል። ወንድሞች አንድ ላይ ቢሆኑ ወንድሞች በህብረት ቢቀመጡ እግዚአብሔር በዚያ ስፍራ በረከትንም ሕይወትንም አዟል። ወዳጆቼ ይህን መርሳት የለብንም። እግዚአብሔር ይክበር ይመስገን። እስቲ ይህንን ዝማሬ ልጋብዛችሁ።
ወንድሞች በህብረት
ወዳጆቼ ወገኖች ወንድሞችና እህቶች አንድ ላይ በሚሆኑበት ጊዜ የጸጋን ቃል ይለዋወጣሉ። ስለ ቤተ ክርስቲያን ይጸልያሉ። ስለ ታመመው ስለ ችግረኛውም ይጸልያሉ። አንዱ ያንዱን ሸክም ይሸከማል። እግዚአብሔር በመካከላቸው መንፈሱን ያፈሳል። በዚያ በረከቱን አዟልና ሕይወትንም በዚያ አዟልና የሚለው ቃሉ በእውነት ይረጋገጣል። አሉባልታ ይቀራል፣ ሐሜት ይቀራል። የእስራኤል ታዳጊ ልዑል እግዚአብሔር አምላካችን ይህን አይነት ሕይወት እለት እለት ይስጠን። እንጸልይ። እግዚአብሔር ሆይ በዚህ ሰዓት ደግሞ በመካከላችን እንዳለህ እናምናለን። በቃል አማካኝነት ሕይወታችንን እንድትገናኝ በዚህ ሰዓት ሁለንተናችንን እንድትፈትሽ ራሳችንን አሳልፈን ላንተ እንሰጣለን። አቤቱ ጌታችን ሆይ ስላለፉት የረፍት ጊዜያት፣ ስላለፉት ቀናት፣ ስለ ዛሬውም ቀን እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን። በእነዚህ ጊዜያት ውስጥ ጌታ ሆይ ያነከስንበትንና የጎደልንበትን በፊትም የበደልንበትን ነገር ሁሉ ይቅር እንድትለን በዚህች ምሽት ደግሞ በቃል እግዚአብሔር አምላካችን ሆይ እንድትናገረንና እንድታስተካክለን እንለምንሃለን። አስተማሪውን መንፈስ ቅዱስ ላክልን። ጌታዬና አምላኬ ሆይ በዚህ ምሽት ደግሞ ለሕይወት ዘመናችን የሚረባንን ቃል እንድትመግበን እንለምንሃለን። በኢየሱስ ክርስቶስ ባከበርከው በአንድ ልጄ ስም አሜን። ክብራን አድማጮቼ፣ እንግዲህ ይህንን የትንቢተ ኢሳይያስ መጽሐፍ ጥናታችንን እያገባደር ነው። ወደ መጨረሻው እየተቃረብን ነው። እግዚአብሔር በየዕለቱ ደግሞ ድንቅ ነገሮችን እያሳየን ያለውን ሐሳብና ያለውን መልእክት ያለውን ፈቃዱን ለእኔና ለእናንተ ማለቴ ነው እየገለጠልን እነሆ እስከዚህች ቀን ድረስ ደርሰናል። የነገውን ደግሞ እርሱ ያውቃል። እግዚአብሔር ይክበር ይመስገን። ባለፈው ክፍለ ጊዜ ጥናታችን ሰዎች የእግዚአብሔርን ጸጋና ክብር የማይለማመዱት ሃይማኖተኝነታቸው በሕይወታቸው ላይ ለውጥ ባለማምጣቱ ነው ካልን በኋላ የእግዚአብሔር ቃል ሕዝቡን ወደ ንስሐ መምራት እንደሚገባና ስላዳኙ መምጣት ለሁለተኛ ጊዜ የተሰጠውን ተስፋ ከኢሳይያስ ምዕራፍ 59 መመልከታችን የሚታወስ ነው። ዛሬ ደግሞ አብረን የምንመለከተው ኢሳይያስ ምዕራፍ 60 ይሆናልና እስቲ መጽሐፍ ቅዱሶቻችሁን እንደ ተለመደው ሁሉ ገለጥ ገለጥ አድርጋችሁ ትንቢተ ኢሳይያስ ምዕራፍ 60 አውጡ። የዚህ የትንቢተ ኢሳይያስ ምዕራፍ 60 ቢያሳቡ የጽድቅ ጸሐይ በእስራኤል ላይ ስለመውጣቱ እስራኤልም ይህን ክብር ብርሃን ለምድር ሁሉ ስለማንጸባረቋ ይህን የክብር ብርሃን ለምድር ሁሉ ስለማንጸባረቋ የሚል ይሆናል። አንድ ጊዜ ልድገምላችሁ። የጽድቅ ጸሐይ በእስራኤል ላይ ስለመውጣቱ እስራኤልም ይህን የክብር ብርሃን ለምድር ሁሉ ስለማንጸባረቋ የሚለው የትንቢተ ኢሳይያስ ምዕራፍ 60 አብይ ሐሳቡ ነው ማለት ነው። ይህ የትንቢተ ኢሳይያስ መጨረሻ ክፍል ለብዙዎች እንደ ድንግል መሬት ሊሆን እንደሚችል አስባለሁ። ምክንያቱም በእነዚህ የቅዱሳት መጻሕፍት ክፍል ብዙ የተሰራ ባለመኖሩና በብዙዎች ያልተደፈረ ስለሆነ ነው። በዚህ ምዕራፍ የጽድቅ ጸሐይ በእስራኤል ላይ እንደሚወጣ እንመለከታለን። ነቢዩ ሚልክያስም እንዲህ እንደሚሆን ትንቢት መናገሩን እናውቃለን። አዳኙ ወይም ታዳጊው ሲመጣ በውድቅት ለሊት እንደምትወጣ ፀሐይ አይነት ይሆናል። እስራኤልም ያንን የክብር ብርሃን ለቀረው የምድራችን ሕዝብ ታበራለች። ይህ በሚሆንበት ጊዜ ግን ቤተ ክርስቲያን ከክርስቶስ ጋር ለመሆን ከዚህ ምድር ትወሰዳለች። እስራኤልና ቤተ ክርስቲያን አንድ እንደሆኑ ማለትም እስራኤል ማለት ቤተ ክርስቲያን፣ ቤተ ክርስቲያን ማለት ደግሞ እስራኤል ማለት እንደሆነች የምናስብ ከሆነ እንዲህ ያለ ሁኔታዎች ሲገጥሙን ችግር ላይ መውደቃችን የማይቀር ነው። የተለያዩ የትንቢት ገጽታዎችን ያላገናዘበ እንዲሁ ግምት ላይ የተመሰረተ አስተሳሰብ እንደሆነም እናያለን። እንዲህ ያለው አመለካከት ብዙዎችን ግራ ስላጋባ ነው እዚህ ላይ ጠንከር አድርጌ መናገሬ። አንዳንዶችም በእግዚአብሔር ቃል ውስጥ ያሉ እንዲህ ያሉ ክፍሎችን ችላ በማለታቸው የቅዱሳት መጻሕፍትን ትንቢት የማጥናትን አስፈላጊነት አቅልለው እንዲመለከቱት አድርገዋቸዋል። ይህ ሦስተኛውና የመጨረሻው የትንቢተ ኢሳይያስ ክፍል ለመጪው አዳኝና ለመስቀሉ ሥራ ስፍራ ይሰጣል። ምዕራፍ 53ን ተመልከቱ። ሁኔታዎች እያደጉና እየዳበሩ በመምጣታቸውም የመጀመሪያው የትንቢተ ኢሳይያስ ክፍል እንዳደረገው በእግዚአብሔር አስተዳደራዊ መዋቅር ላይ ብቻ ሳይወሰን የእግዚአብሔርን ጸጋ ግምት ውስጥ አስገብቷል። የመጀመሪያው ክፍል ትኩረት የሙሴ ሕግ ላይ ነበር። ይህንን ታስታውሳላችሁ አይደል? የመጀመሪያው ክፍል ትኩረት የሙሴ ሕግ ላይ ነበር። አሁን ግን ትኩረቱ ጸጋ ላይ ሆኗል። በመጀመሪያው ክፍል እንደተመለከትነው ሁሉ በሕግ ውስጥ ፍቅር እንዳለ አይተናል። በዚህኛውም ክፍል ቢሆን ወገኖቼ በፍቅር ውስጥ ሕጉ መኖሩን እናያለን። ያውን እየተመለከትን ያለነው ምዕራፍ የሺህ ዓመቱን መንግሥት በሙላትና በስፋት እንድንመለከት ያስችለናል። ብዙዎቻችሁ ጥያቄ ታቀርባላችሁ በደብዳቤዎቻችሁ ውስጥ፣ የሺህ ዓመቱ መንግሥት እንዴት ነው የሚመሰረተው? ኢየሱስ ክርስቶስ ሲመጣ በዚህ ምድር መንግሥቱን ይመሰርታል ወይስ ገነት ቤት ትሆናለች? የሚሉትና የመሳሰሉት ጥያቄዎች ተካተው ይቀርቡልናል። ብዙዎቻችን እንደምናስታውሰው ምዕራፍ 59ን የጨረስነው ወይም የደመደምነው አዳኙ ወይም ታዳጊው ወደ ጽዮን እንደሚመጣ በመግለጽ ነበር። በዚህ ምዕራፍ የምንመለከተው ደግሞ ሲጠበቅ የነበረው ታዳጊ መምጣቱን ነው። በዕብራይስጥ ቋንቋ ትንቢታዊ የጊዜ እይታ የሚሉት ነገር አለ። ለምሳሌ ያክል ኢሳይያስ ገና ወደፊት እንደሚፈጸሙ የሚጠበቁ ነገሮችን አሁን እንደተፈጸሙ አድርጎ ያቀርባቸዋል። ይህን ልብ በሉ። ኢሳይያስ ገና ወደፊት እንደሚፈጸሙ የሚጠበቁ ነገሮችን አሁን እንደተፈጸሙ አይነት አድርጎ ያቀርባቸዋል። ስለሆነም ምዕራፉ የሚጀምረው ብርሃንሽ ወጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ በማለት ነው። እግዚአብሔር አለ ማለት ደግሞ ያ ነገር ሆኗል ማለት እንደሆነ እንደምትረዱ ወይም እንደምታምኑ ተስፋ አደርጋለሁ። ለርሱ በአሁንና በወደፊት መካከል ምንም ልዩነት የለም። የተዋጁት ወገኖችና እስራኤል ወደ ኢየሩሳሌም መምጣታቸውን የሚያወሳው ቁጥር 1 ነው። ብርሃንሽ ወጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ ይላል። ነገር ግን ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች በማለት ነቢዩ ሚልኪያስ የተናገረለት ብርሃን አሁን ወጥቷል። ሚልኪያስ ምዕራፍ 4 ቁጥር 2ን ተመልከቱ። እነሆ ይላል ቁጥር 2 ላይ፣ እነሆ ጨለማ ምድርን ድቅድቅ ጨለማም አሕዛብን ይሸፍናል፣ ነገር ግን ባንቺ ላይ እግዚአብሔር ይወጣል፣ ክብሩም ባንቺ ላይ ይታያል ሲል ይናገራል። ጌታ ኢየሱስ ክርስቶስ የዓለም ብርሃን ነው። በዚህ ምድር ባስተማረበት ዘመንም ይህንኑ አስረግጦ ተናግሯል። ተመልሶ ወደዚህ ዓለም የሚመጣው የዓለምን ጨለማ የሚገፍ ብርሃን ሆኖ ነው። ጨለማ ምድርን ይሸፍናል ይላል ኢሳይያስ። እንግዲህ ወገኖቼ ምድርን ከሸፈናት ከዚህ ድቅድቅ መንፈሳዊ ጨለማ የተነሳ የብርሃኑ መምጣት ወይም መገለጥ ምንም አማራጭ የሌለው ነገር ወይም ጉዳይ ነው ማለት ነው። ምንም እንኳ ላለፉት ሁለት ሺህ ዓመታት ወንጌል ቢሰበክም ከምን ጊዜው ይልቅ ምድራችን በመንፈሳዊ ጽልመት የተሸፈነችበት ዘመን ላይ ነው የምንገኘው። ከመጪው ክብርና በረከት በፊት ብርሃን መምጣት አለበት። ልብ በሉ፣ ከመጪው ክብርና በረከት በፊት ደግሞ ብርሃን መምጣት አለበት። መንግስቱ ከመመስረቱና ከመንሰራፋቱ በፊት የጽድቅ ፀሐይ መውጣት አለበት። ታዲያ ይህ ብርሃን ማን ነው? ብርሃኑማ ኢየሱስ ክርስቶስ ራሱ ነው። አሕዛብን ከሩቅ የሚጠራቸው አዳኙ ወይም ታዳጊ አስቀድሞ በጽዮን መገኘት አለበት። ቁጥር 3ን አለፍ በሉና ተመልከቱ። አሕዛብም ወደ ብርሃንሽ፣ ነገሥታትም ወደ መውጫሽ ጸዳል ይመጣሉ ይላል። ወደፊት ታላቅ መንፈሳዊ መነቃቃት እንደሚኖር በፍጹም ልቤ አምናለሁ። ፊት ለፊታችን ከምንጊዜውም ይልቅ ሰዎች ወደ እግዚአብሔር የሚመለሱበት ጊዜ ይጠብቀናል። ከሮሜ ምዕራፍ 11 ቁጥር 15 እንደምንመለከተው ጳውሎስ የእነርሱ መጣል ለዓለም መታረቅ ከሆነ ከሙታን ከሚመጣ ሕይወት በቀር መመለሳቸው ምን ይሆን ይላል። የእስራኤል ሕዝብ ትንሣኤ የዓለም ሕዝብ ትንሣኤ ነው የሚሆነው ያን ጊዜ። ቁጥር 4 አይኖችሽን አንስተሽ በዙሪያሽ ተመልከቺ። እነዚህ ሁሉ ተሰብስቦ ወደ አንቺ ይመጣሉ። ወንዶች ልጆችሽ ከሩቅ ይመጣሉ፣ ሴቶች ልጆችሽንም በጫንቃ ላይ ይሸከሟቸዋል ይላል። በአሁኑ ጊዜ በአመጽ ነው ያሉት፣ እስከም ድርዳርቻ ድረስም ተበትነዋል። አንድ ቀን ወደ ተስፋው ምድር ይሰበሰባሉ። እናቶች ልጆቻቸውን እንደሚያዝሉ ሁሉ ወንዶች ደካማ ሴቶችን አዝለው ወደ ምድራቸው ይመለሳሉ ወይም ደግሞ ይመጣሉ። በዚያን ጊዜ የባህሩ በረከት ወደ አንቺ ስለሚመለስ፣ የአዛብን ብልጥግና ወደ አንቺ ስለሚመጣ አይተሽ ደስ ይልሻል፣ ልብሽም ይደነቃል ይሰፋማል ይላል ቁጥር 5። ሰዎች በየብስ በባህርና በአየር ወደ ኢየሩሳሌም እንደሚመጡ ነው ከዚህ ጥቅስ የምንመለከተው። ያ ጊዜ እጅግ የሚያስደንቅ ጊዜ ይሆናል። የግመሎች ብዛት የሚዲያምና የጌፈር ግመሎች ይሸፍኑሻል። ሁሉ ከሳባ ይመጣሉ፣ ወርቅንና ጣንን ያመጣሉ፣ የእግዚአብሔርን ምስጋና ያወራሉ ይላል። ቁጥር 6ን ይመለከቷል። እንዳለፈው ጊዜ ከምስራቅ ብቻ ሳይሆን ከዓለም ሁሉ ጠቢባን ወርቅና ዕጣን ይዘው ይመጣሉ። እዚህ ላይ ከርቢያ ለመጠቀሱን ልብ እንድታደርጉ ፈልጋለሁ። ለምን ትሉኝ ይሆናል። ምክንያቱም ከርቤ ስለ ኢየሱስ ክርስቶስ ሞት ነው የሚያመላክተው። ይህንም በስፋት ከዚህ ቀደም ተምረናል። ስለሆነም ወገኖቼ ጌታችን ዳግም በሚመለስበት ጊዜ ከርቤ በእጅ መንሻነት አይቀርብለትም። ይህ እጅግ አስገራሚ ጥቅስ ነው። ቁጥር 7ን ተመልከቱ። የቄዳር መንጎች ሁሉ ወደ አንቺ ይሰበሰባሉ፣ የነባዮትም አውራ በጎች ያገለግሉሻል። እኔን ደስ ሊያሰኙ በመሠዊያዬ ላይ ይወጣሉ፣ የክብሬንም ቤት አከብራለሁ ይላል። ለመሥዋዕት እንዲሆኑ መንጎች ወደ ኢየሩሳሌም ይጎርፋሉ። እንግዲህ ከዚህ እንደምንመለከተው በሺህ ዓመቱ ዘመን እግዚአብሔር በእንስሳት መሥዋዕት ይመለካል ማለት ነው። እርግጥ ነው ይህን መቀበል ለአንዳንዶች እንደሚከብድ አውቃለሁ። ይሁን እንጂ ወገኖቼ ብሉይ ኪዳን ይህን አስረግጦ እንደሚናገር ግልጽ ሊሆንልን ይገባል። ለምሳሌ ያክል ሕዝቅኤል ምዕራፍ 40-44 እንድትመለከቱ እጋብዛችኋለሁ። ሕዝቅኤል ምዕራፍ 40-44 ያለውን በኋላ ተመልከቱ። እኔ እንደማምነው ወገኖቼ ብሉይ ኪዳን ወደፊት ኢየሱስ መስቀል ላይ እንደሚሞት ያመለክት እንደነበር ሁሉ እነዚህ መስዋዕቶች የሚያመለክቱት ኢየሱስ ክርስቶስ መስቀል ላይ የመሞቱን ታሪካዊ እውነታ ይሆናል። ቁጥር 8 ደግሞ የእስራኤል ወደ ኢየሩሳሌም መመለስን ያመለክታል። መጽሐፍ ቅዱስ ስለ አይሮፕላን ይናገራል ብንል እንኳ ያ ጥቅስ ይህ መሆን አለበት። ይሁን እንጂ ይህ የሚናገረው በባህር ላይ ስለሚንሳፈፉ መርከቦች ነው። ቁጥር 8ን ተመልከቱ። ምንም እንኳ ወገኖቼ የአሜሪካን አውሮፕላኖች እስራኤላውያንን ጭኖ ወደ አገራቸው ባገቧቸው ጊዜ ይህ ትንቢት ተፈጽሟል የሚሉ ወገኖች መኖራቸውን ባውቅም ጥቅሱ የሚናገረው አሁን እየሆነ ስላለ ጉዳይ አይደለም። ቁጥር 9 እርሱ አክብሮሻልና ለአምላክሽ ለእግዚአብሔር ስምና ለእስራኤል ቅዱስ ልጆችሽን ከሩቅ ከእርሱም ጋር ብራቸውንና ወርቃቸውን ያመጡ ዘንድ ደሴቶች የተርሴስ መርከቦች ማስቀድመው ይጠባበቁኛል ይላል። ተርሴስ የሚለው ቃል በባህር ላይ እንቅስቃሴ የሚያደርጉ አገሮችን የሚያመለክት ሲሆን እስራኤላውያንን ወደ አገራቸው ለመመለስ ጥቅም ላይ የሚውሉትም እነዚህ መርከቦች ናቸው። በአንድ ወቅት እስራኤልን ለማጥፋት የተባበሩ ወገኖች እርሷን እንደገና በማቋቋሙ ሥራም ተሳትፎ ይኖራቸዋል። በዚያ ዘመን አይሁዳውያን ወደ አገራቸው እንዲመለሱ ትፈቅዳለች። ወደ አገራቸው ከሚመለሱ አይሁዳውያን ክፍያ ከመጠበቅ ይልቅ ግብፃውያን እንዳደረጉት ሁሉ ከስጦታ ጋር ወደ አገራቸው ይሰዷቸዋል። በሌላ በኩል ደግሞ እስራኤል መከፈል ሲገባት ያልተከፈላትን ዕዳ ነበር የሰበሰበችው ማለት ይቻላል። ምክንያቱም ለ400 ዓመታት ያክል በባርነት መኖሯ ግልጽ ነውና። ቁጥር 11 በሮችሽ ሙሉ ጊዜ ይከፈታሉ፣ ሰዎች የአዛብን ብልጥግና የተማረኩትንም ነገሥታቶቻቸው ወደ አንቺ ያመጡ ዘንድ ሌሊትና ቀን አይዘጉም ይላል። በሺህ ዓመቱ ግዛት ዘመን ደህንነትን ያገኙ የዓለም ሕዝቦች ወደ ኢየሩሳሌም ይመጣሉ። ለአንቺም የማይገዛ ሕዝብና መንግሥት ይጠፋል፣ እነዚያም አዛብም ፈጽሞ ይጠፋሉ ይላል። እግዚአብሔር በአሕዛብ ላይ የሚፈርደው እስራኤላውያን ላይ ባደረጉት መጠን እንደሚሆን ጌታ ኢየሱስ ግልጽ አድርጎታል። የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 እስከ 46 ያለውን በኋላ ተመልከቱ። በሺህ ዓመቱ ዘመን ጉልበት ሁሉ ለኢየሱስ ክርስቶስ ክብር ይንበረከካል። ምላስ ሁሉ ኢየሱስ ክርስቶስ ጌታ እንደሆነ ይመሰክራል። ፊልጵስዩስ ምዕራፍ 2 ከቁጥር 10 እስከ 11 ያለውን ተመልከቱ። አዲስ ሰማይና አዲስ ምድር ይፈጠራል። እግዚአብሔር ነገሮችን ሁሉ ያድሳል። ለነገሮች ሁሉ አዲስ ጅማሬ ይኖራቸዋል። ያ ቀን ወገኖቼ ምንኛ አስደሳችና አስገራሚ ቀን ይሆን። ቁጥር 15ን ተመልከቱ። ከሰውም ማንም እስከማያልፍብሽ ድረስ የተተውሽና የተጠላሽ ነበርሽ፣ ነገር ግን የዘላለም ትምክህትና የልጅ ልጅ ደስታ አደርግሻለሁ ይላል። ከዚህ ቀደም በምዕራፍ 2 ኢሳይያስ እንደተናገረው ኢየሩሳሌም የምድር ሁሉ ማዕከል ትሆናለች። በዚያ ቀን እጅግ ታላቅና ብዙ በረከትም ይሆንላታል። ቁጥር 16ን ማለፍ ብላችሁ ተመልከቱ። የአሕዛብንም ወተት ትጠጪያለሽ፣ የነገሥታትንም ጡት ትጠቢያለሽ። እኔም እግዚአብሔር የያዕቆብ ኃያል መድኃኒትሽና ታዳጊሽ እንደሆንኩ ታውቂያለሽ ይላል። ከዚህ በፊት ተወስዶ የነበረ ብልጥግና ከካሳ ክፍያ ጋር ለኢየሩሳሌም ይመለስላታል። ቁጥር 17ን ተመልከቱ። በአሁኑ ዘመን በዚያ ምድር ብዛት ያለው ከናስ የተሰሩ ነገሮች መገኘታቸው የሚገርም ነው። የግብጽና የሊባኖስ ገበያዎች ከናስ በተሰሩ ቁሳቁሶች አቅርቦታቸው ይታወቃሉ። ይሁን እንጂ በመጪው ዘመን በወርቅና በብር ዕቃዎች ይተካሉ። በሌላ አነጋገር የከበሩ ድንጋዮች ያለምንም ብዙ ድካም በቀላሉ የሚገኙበት ጊዜ ይሆናል ማለት ነው። አሁን ደግሞ ሌላ አስደናቂ ሁኔታን ከቁጥር 19ና 20 እንመለከታለን። ከዚያ በኋላ እግዚአብሔር የዘላለም ብርሃንሽ አምላክሽም ክብርሽ ይሆናልና ፀሐይ በቀን ብርሃን አይሆንልሽም፣ የጨረቃም ብርሃን በሌሊት አበራልሽም። እግዚአብሔር የዘላለም ብርሃንሽ ይሆናልና የልቅሶሽም ወራት ታልቃለችና ፀሐይሽ ከዚያ በኋላ አትጠልቅም፣ ጨረቃሽም አይቋረጥም ይላል። የዓለም ብርሃን የሆነው ኢየሱስ በስፍራው ይኖራል። የአዲሲቱ ኢየሩሳሌምን ብርሃን እርሱ ራሱ ነው። በዚያን ጊዜ በየአደባባዮቻችን የተለያዩና ያማሩ መብራቶች አያስፈልጉንም፣ ምክንያቱም እርሱ ራሱ ብርሃን ይሆንልናልና። ታናሹ ለሺ የሁሉም ታናሽ ለብርቱ ሕዝብ ይሆናል፣ እኔ እግዚአብሔር በዘመኑ ይህን አፋጥነዋለሁ ይላል። ቁጥር 22 በዚያ ቀን የዓለምንም ቫይታሚን ክብሎች እርዳታ የሰው ብርታት ይጨምራል። መንፈስ ተዘጋጅታለች፣ ሥጋ ግን ደካማ ነው ሲል ጌታችን ይህን እውነት ማመልከቱ ነበር። በእንቅስቃሴ ሁሉ ፈጣን መሆን ብፈልግ እንኳ ይህ ደካማ ሥጋዬ ወገኖቼ እንቅፋት ሲሆን ከግል ሕይወት ተመክሮ የመረዳት እችላለሁ። በዚያ ዘመን ግን በፍጹም እንዲህ ያለ ችግር አይኖርብንም። እግዚአብሔር ይክበር ይመስገን። በጌታ የተወደዳችሁ ወገኖቼ የትንቢተ ኢሳይያስ ምዕራፍ 60 ጥናታችንን እዚህ እንገታና በቀረን ጊዜ ደግሞ ከፊሉን የምዕራፍ 61 ንትምህርት አብረን እንመለከታለን። የዚህ የትንቢተ ኢሳይያስ ምዕራፍ 61 አብይ ያሳቡ ስለ መጀመሪያውና ስለ ሁለተኛው ፈጠን በሉ። ስለ መጀመሪያውና ስለ ሁለተኛው የኢየሱስ ክርስቶስ መምጣት፣ የኢየሱስ ክርስቶስ መምጣት በተለይም ለዳግም ምጽአቱ ልዩ ትኩረትና አጽንኦት መስጠት የሚል ይሆናል። ጌታ ኢየሱስ ክርስቶስ በናዝሬት አገልግሎቱን ሲጀምር እየጠቀሰው ከዚሁ በመሆኑ ምዕራፉን ልዩ ያደርገዋል። ምዕራፉ በሺህ ዓመቱ ዘመን ለእስራኤል ስለሚሆነው ባርኮት በሙላትና በስፋት ይዘረዝራል። በተለይም ደግሞ የመጨረሻው ይህንኑ የሺህ ዓመቱ መንግሥት ባርኮትን ነው በስፋት የሚዘረዝረው። የመጀመሪያውና ሁለተኛው የኢየሱስ ክርስቶስ መምጣት ልዩነትን በተመለከተ እስቲ ቀጥለን እንመልከት። ቀጥሎ በምንመለከታቸው ሦስት ቁጥሮች በቅዱሳት መጻሕፍት ውስጥ የተለየ ግምት ወይም ከበሬታ የሚሰጠውን ጥቅስ እናገኛለን። ይህም በሚገባ ከተረዳን ቀሪውን የመጽሐፍ ቅዱስ ክፍል በሚገባ ለመተርጎም ያስችለናል። ቁጥር 1ና 2ን እናንብብ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምሥራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነጻነትን፣ ለታሰሩት መፈታትን እናገር ዘንድ ልኮኛል። የተወደደችውን የእግዚአብሔርን ዓመት አምላካችንም የሚበቀልበትን ቀን እናገር ዘንድ፣ የሚያለቅሱትንም ሁሉ አጽናና ዘንድ ይላል። አሁን ያነበብነው ጥቅስ ያተረጓጎም ስልትን መማር ይቻላል። አዲስ ኪዳንን ከመረዳቴ በፊት ይህን ጥቅስ አንብቤ ቢሆን ኖሮ ስለማን እንደሚናገር እንኳን እርግጠኛ መሆን ባልቻልኩም ነበር። ለመሆኑ የጌታ የእግዚአብሔር መንፈስ በኔ ላይ ነው የሚለው ማን ነው? ጌታ ኢየሱስ ክርስቶስ ነው ካል ስለ የትኛው ምጻቱ ነው የሚናገረው? ስለ መጀመሪያው ወይስ ስለ ሁለተኛው? በአዲስ ኪዳን እግዚአብሔር የራሱን አተረጓጎም የራሱን ማብራሪያ ሰጥቶናል። ጌታ ኢየሱስ ክርስቶስ ባደገበት በናዝሬት ወዳለው ምኩራብ በሄደ ጊዜ ስለሆነው ነገር ወንጌላዊ ሉቃስ ሲናገር ወዳደገበትም ወደ ናዝሬት መጣ፣ እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ። የነቢዩንም የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነጻ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል የሚለውን እንዳነበበ ይነግረናል። ሉቃስ ምዕራፍ 4 ከቁጥር 16 እስከ 19 ያለውን መመልከት ይቻላል። አሁን ደግሞ እዚህ ላይ ቆም አድርጋችሁ እንደገና ኢሳይያስ ምዕራፍ 61 ቁጥር 1 እና 2ን ብታነቡ ሙሉውን ክፍል እንዳላነበበው ትረዳላችሁ። ቀጥሎ ያለው ጥቅስ አምላካችንም የሚበቀልበትን ዓመት እናገር ዘንድ የሚል ሲሆን እርሱ ግን ማለት ጌታ ኢየሱስ ክርስቶስ ይህን ሳያነብ ነበር ያለፈው። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩት ሁሉ ትኩር ብሎ ይመለከቱት ነበር። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር ይላል ሉቃስ 4 ቁጥር 20ና 21ን ተመልከቱ። እስከዚህ ድረስ ያለው የነቢዩ ኢሳይያስ ትንቢት ኢየሱስ መጀመሪያ በመጣበት ጊዜ ተፈጽሟል። ኢሳይያስ ትንቢቱን ሲናገር በመጀመሪያውና በሁለተኛው የኢየሱስ ክርስቶስ መምጣት መካከል ምንም ልዩነት አላደረገም። ኢየሱስ ግን ልዩነቱን በጉልህ አስቀምጧል። ሌሎች ነቢያትም ስለ መጀመሪያውና ስለ ሁለተኛው የኢየሱስ ክርስቶስ መምጣት ትንቢት መናገራቸው ይታወቃል። በሁለቱ መካከል ያለውን የጊዜ ክፍተት ግን በውል ለይተው ማስቀመጥ አልቻሉም። ሐዋርያው ጴጥሮስም ይህንኑ ያረጋግጣል። ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተክተው እየፈለጉ መረመሩት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር ይላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 እና 11 ተመልከቱ። ነቢያት የክርስቶስን መከራና ክብር አይተው እንደነበር ጴጥሮስ ይናገራል። ይህንንም በመጀመሪያውና በሁለተኛው የኢሳይያስ መጽሐፍ ክፍል መመልከት ይቻላል። የወደፊቱን በተመለከተ ነቢያቱ የገጠማቸውን ችግር ቀጥሎ ከማቀርበው ምሳሌያዊ ገለጻ መመልከት ይቻላል። ነቢያቱ በዘመናት ርቀት ውስጥ ሆነው የመጀመሪያውንና ሁለተኛውን የኢየሱስ ክርስቶስ መምጣት ሲመለከቱ ሁለቱም አንድ መስለው ታይተዋቸዋል። ምናልባትም ነቢዩ ኢሳይያስ ግራ ሳይጋባ አይቀርም። ይህ ባይሆንማ ኖሮ ልባቸው የተሰበረውን እጠግን ዘንድ፣ ለታሰሩት መፈታትን እሰብክ ዘንድ ባለበት አንደበቱ ብዙም ሳይቆይ እንዴት ስለ በቀል ይናገር ነበር? ሁለቱ ሐሳቦችስ እንዴት በአንድ ጊዜ እውነት ሊሆኑ ይችላሉ? ነቢዩ አሁንኛ ያለንበትን ጊዜ ላይ ሆኖ ቢሆን ኖሮ በተሻለ ሁኔታ ማየት ይችል ነበር። አሁን እኛ ያለነው ኢየሱስ ክርስቶስ መጀመሪያ መጥቶ ከሄደ በኋላ ባለው ጊዜ፣ እንዲሁም ዳግመኛ ተመልሶ ይመጣል ተብሎ በሚጠበቅበት ጊዜ መካከል ስለሆን ያለፈውንና የወደፊቱን በተሻለ ሁኔታ ማየት ይቻለናል። በሉቃስ ምዕራፍ 4 ከቁጥር 20 እስከ 21 በሉቃስ ምዕራፍ 4 ከቁጥር 20 እስከ 21 ያለውን ለመፈጸም እንዲሁም በኢሳይያስ ምዕራፍ 53 ባለው መሰረት መስቀል ላይ የሞተበትን ጊዜ በተሻለ ጥራት ማየት እንችላለን። ይሁን እንጂ ጌታ ከመምጣቱ በፊት ባለው ጊዜ ቤተ ክርስቲያን ከዚህ ምድር ትወሰዳለች። ከዮሐንስ ወንጌል ምዕራፍ 14 ቁጥር 3 እንደምንመለከተው ጌታ ኢየሱስ ክርስቶስ ሄጄ ስፍራ ባዘጋጅላችሁ እኔ ባለውበት እናንተ ደግሞ እንድትሆኑ ሁለተኛ መጣለሁ ወደ እኔም ወስዳችኋለሁ ብሏል። የዛሬው ዝግጅታችን እንግዲህ እዚህ ላይ አለቀ። እግዚአብሔር ከመጀመሪያው እስከ መጨረሻው ድረስ ስለመራንና ስለተጠበቀን ስሙ ይክበር ይመስገን። ደህና አደሩ።